ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በተለይ በአሁኑ በመላ ኢትዮጵያ ማለት ይቻላል አንድ እንደ ስራ አድርጎ የተደረገ የተወሰደ ያለው ወታደርነት ምልመላ ነው። ይሄ በአማራ ክልል በትግራይ ክልል በተለይ ተጣጥፎ ነው እየቀጠለ ያለው። በርካታ ጠበንጃ እየታጠቀ ነው።
የአረና ትግራይ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ናቸው የሰማችኋቸው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል።
የኢትዮጵያ ሳተላይት ቴሌቪዥን ሰዓት ለትርፍ የማይሰራ መገናኛ ብዙሃን ድርጅትና የህዝብ ተቋም እንደሆነ ገለጸ። ወጣቶች ለሰላምና ልማት ያላቸው አስተዋጽኦ ላይ ያተኮረ ውይይት በነቀምቴ ከተማ ተካሄደ የሚሉት ከመጽሔት ርዕሶች ውስጥ ናቸው።
ኢትዮጵያና ጅቡቲ በጋራ የሚያገናኛቸውን የተፈጥሮ ጋዝ ማስተላለፊያ ቧንቧ ለመዘርጋት ተስማሙ። የተባበሩት መንግስታት ድርጅትና የአፍሪካ ህብረት የጋራ ግብረ ኃይል 16ኛ የምክክር ስብሰባዎችን አዲስ አበባ አደረጉ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኮንግረስ የከለከላቸውን የአጥር ማቆሚያ ገንዘብ ለማግኘት አስቸኳይ ጊዜ አወጁ የሚሉ የምሽቱ ዋና ዋና ዜና ናቸው።
አርብ የካቲት 8 2011 ዓ.ም ምረት ጤና አስጥልን እንደምን አመሻችሁ ክብራትና ክብራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅርብሮችን ይዘን የምሽቱ አስተናጋጆች አሉላ ከበደና
አዲሱ አበበነን ብርሃን ኃይሉ ስርጭቱን በመምራት ኔልሰን ሎፔዝ ደግሞ በቴክኒኩ አብረውን ያመሻሉ።
አሁን የሰዓቱን ያለም ዜና እናስቀድም። መልካም ምሽት።
ኢትዮጵያና ጅቡቲ በጋራ የሚያገናኛቸውን የ767 ኪሎ ሜትር ርዝመት ያለውን የተፈጥሮ ጋዝ ማስተላለፊያ የቧንቧ መስመር ለመዘርጋት ስምምነት ተፈራረሙ። ስምምነቱ ዛሬ አዲስ አበባ ላይ ተፈረመው በኢትዮጵያ የማዕድንና ነዳጅ ሚኒስትር በዶክተር ሳሙኤል ሁርካቶና በጅቡቲ የተፈጥሮ ኃይል ማመንጫ ሚኒስትር ዮኒስ ጉዌዶ ነው። በተከታታይ ወይም ሰፊ ውይይት ከተደረገ በኋላ ለፊርማ የበቃው ይህ ስምምነት የሁለቱን አገሮች ጥቅም ያካተተ ይሆናል ብለዋል የኢትዮጵያው ሚኒስትር። የጅቡቲው ሚኒስትር በበኩላቸው ስምምነቱ ረጅም እድሜ ያለውን የሁለቱን አገሮች ወዳጅነት ይበልጥ ያጠብቀዋል ብለዋል።
የተባበሩት መንግስታት ድርጅትና የአፍሪካ ህብረት የሰላምና የደህንነት ጉዳዮች የጋራ ግብረ ኃይል ባለፈው ማክሰኞ 16ኛውን ተከታታይ የምክክር ስብሰባዎቻቸውን አዲስ አበባ ውስጥ አካሂደዋል። ስብሰባው በተባበሩት መንግስታት ድርጅትና በአፍሪካ ህብረት መካከል ያለውን ወዳጅነት የመረመረ ከመሆኑም በላይ ይህ የጋራ ግብረ ኃይል በተለይም ሁለተኛው ዓመታዊ የተባበሩት መንግስታት ድርጅትና የአፍሪካ ህብረት ጉባኤ አዲስ አበባ ውስጥ እንደሚካሄድ የደረሰበትን ስምምነት ጨምሮ በተባበሩት መንግስታት ድርጅትና በህብረቱ መካከል ያለው ወዳጅነት ያስመዘገባቸውን ፍሬያማ ውጤቶችም አድንቀዋል ይላል። በአፍሪካ ሀገሮች የሚካሄዱ ምርጫዎች ሊኖሩ የሚገባውን ትብብር ያጤነው ይህ ጉባኤ በቡርኪና ፋሶና በኒጀር ያለውን የደህንነት ሁኔታ ጨምሮ ስለ ኮንጎ ዲሞክራቲክ ሪፐብሊክ፣ ስለ ማዕከላዊ አፍሪካ ሪፐብሊክ፣ ስለ ብሩንዲ፣ ስለ ማሊ እና ስለ ሳህል ክልል የደህንነት ጉዳዮች አንስቶ ተወያይቷል። ሊቢያ፣ ደቡብ ሱዳንና ቻድ ተፋሰስ ሐይቅ ያለው ሁኔታም ተነስቶ ውይይት ተካሂዶበታል።
ናይጄሪያ ነገ ቅዳሜ ፕሬዝዳንታዊ ምርጫ ታካሂዳለች። በዚህ ምርጫ ሁለቱ እጩዎች ለፕሬዝዳንታዊ ውድድር አዲሶች ያልሆኑት ናቸው። ፕሬዝዳንት መሐመዱ ቡሃሪና ተወዳዳሪያቸው አቲኩ አቡበከር በማሸነፍ ደረጃም የተቀራረበ ቦታ ላይ ይገኛሉ። ሁለቱ የሚወዳደሩባቸው ነጥቦችም የተቀራረበ መሆናቸው ተገልጧል። መጽሔት ወደ ኋላ ላይ ዘገባ ይኖረዋል። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ብሔራዊ የአስቸኳይ ጊዜ ሁኔታ አደነገጉ። ፕሬዚዳንቱ እርምጃውን የወሰዱት በሀገራቸው የድንበር ጉዳይ የደቡብ ድንበር ላይ አቆመዋለሁ ብሎ በምረጡኝ ዘመቻቸው ወቅት ቃል ገብተውበት ለነበረ የግንብ አጥር የሚውል ገንዘብ ለማውጣት እንዲያስችላቸው መሆኑ ተገልጧል። ይሁን እንጂ ከዲሞክራቲክ ፓርቲው በአጠቃላይና ከራሳቸውም ሪፐብሊካን ፓርቲ ቁጥራቸው እየጨመረ የመጣ እንደራሴዎች ይህን ውሳኔያቸውን እንዳልወደዱላቸው ይሰማል። ይህንን ከዚህ ቀደም በአገሪቱ ታሪክ ታይቶ የማይታወቅ የተባለ እርምጃቸውን በፍርድ ቤት እንደሚያሳግዱና እንደሚሞግቱም ተቃዋሚዎቻቸው እየተንቀሳቀሱ መሆናቸው ጭምር ታውቋል። ፕሬዚዳንቱ የአስቸኳይ ጊዜ ሁኔታውን እንዲጥሉ የገፋቸውን ምክንያት ሲናገሩ አራዊት ወረበሎች ሲሉ የጠሯቸው ቡድኖች አደንዛዥ እጽዋትና ቅመማ ቅመም እንዲሁም የህገወጥ ፍልሰት ግዙፍ ቅፍለት አገሪቱን እየወረሩና እያጥለቀለቁ በመሆናቸው ነው ብለዋል። ትራምፕ አክለውም መንግስቱን ዛሬ ኩለሊት ላይ ይጠብቀው የነበረውን ሌላ ከፊል የመዘጋት እርምጃ በሚያስቀር ውሳኔ የሁለቱም ፓርቲዎች አባላት የሆኑ እንደራሴዎች ሰሞኑን ተደራድረው የተስማሙበትን መንግስቱን ለበጀት ዓመቱ ቀሪ ጊዜ የሚያቆየውን ወጪም በፊርማቸው እንደሚያጸድቁ ተናግረዋል። በበጀቱ ውስጥ የፕሬዝዳንቱ የጠየቁት $5.7 ቢሊዮን የወሰን አጥር ግንባታ ወጪ ባይካተትም እንደራሴዎች በደረሱበት ስምምነት መሰረት $1.4 ቢሊዮን ወጪ ለወሰን ደህንነት ማጠናከሪያ እንዲውልና ለከፊል አጥር ስራውም ወጪ እንዲደረግ ተወስኗል።
የዩናይትድ ስቴትስ የንግድ ልዑካን ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር ዛሬ ከቤጂንግ ውስጥ ተገናኝተዋል። ዩናይትድ ስቴትስና ቻይና የንግድ ግንኙነት ለመመስረት በጀመሩት እቅድ ላይም ይወያያሉ። የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ሚኑቺ ዛሬ በትዊተር ገጻቸው ላይ እንዳሰፈሩት እርሳቸውና የዩናይትድ ስቴትስ የንግድ ተወካይ ሮበርት ላይትሃይዘር ከቻይና ምክትል ጠቅላይ ሚኒስትር ሊዩ ሂይ ጋር ፍሬያማ ያሉትን ውይይት አካሂደዋል። የቻይና መገናኛ ብዙሃን እንደዘገቡት በሁለቱ አገሮች መካከል ሌላ ዙር ድርድር በሚቀጥለው ሳምንት ዋሽንግተን ዲሲ ውስጥ ይካሄዳል።
የአውሮፓ አገሮች እንደ አውሮፓውያን የዘመን አቆጣጠር በ2015 ዓመተ ምህረት ከኢራን ጋር ከተደረሰው የኒውክሌር ስምምነት እንዲወጡ ራሷን ባለፈው ዓመት ያገለለችው ዩናይትድ ስቴትስ ጠየቀች። ትናንት ሐሙስ ፖላንድ ዋና ከተማ ዋርሶ ላይ ከ50 አገሮች በላይ የተሳተፉበት የሁለት ቀናት ጉባኤ ከተካሄደ በኋላ ነው። የዩናይትድ ስቴትሱ ምክትል ፕሬዚዳንት ማይክ ፔንስ በተናገሩት ቃል አሜሪካ በኢራን ላይ ያሳለፈችውን ማዕቀብ የአውሮፓ አገሮች እየጣሱ ናቸው ሲሉ የከሰሱት የአውሮፓ ሸሪኮቻችን ከኢራን ጋር ከተደረሰው የኒውክሌር ስምምነት የሚገለሉበት ወቅት አሁን ነው ያሉት ምክትል ፕሬዚዳንቱ ለኢራን ሕዝብ፣ ለአካባቢው አገሮችና ለዓለም ደህንነት ሲባል በኢራን ላይ ተጽዕኖአችንን ማጥበቅ ይኖርብናልም ብለዋል ምክትል ፕሬዚዳንቱ። በዚሁ ጋዜጣዊ መግለጫቸው ላይ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ማይክ ፓምፒዮም በኢራን ላይ የሚደረገው ዓለም አቀፍ ጫና እየተጠናከረ መሆኑን ገልጠዋል።
በመጨረሻም ቻይና ለፓኪስታን በብድርና በልገሳ ወደ $3.5 ቢሊዮን መስጠቷ ተገለጠ። ገንዘቡ የፓኪስታን መንግስት ላቀደው የልማት ፕሮግራም የሚውል መሆኑም ተመልክቷል። በዚሁ መሰረት ቤጂንግ በቅርቡ $2.5 ቢሊዮን ፓኪስታን ባንክ ውስጥ ትከታለች። ይህም ቻይና በዚህ ዓመት ለፓኪስታን የሰጠችውን ጠቅላላ ገንዘብ ወደ $4.5 ቢሊዮን ከፍ እንደሚያደርገው ከዲፕሎማቶችና ከባለስልጣናት የተገኘው ምንጭ ይጠቁማል። የፓኪስታን የልማት እድገትና የእቅድ ሚኒስትር ማካዱም ኮሮ ባክታየር እንደገለጡት የቻይና ጠበብት ፓኪስታን የገባችውን የልማትና የእድገት እቅድ አተገባበር ለመመልከት እንዲሁም ደግሞ ትብብር ለማድረግ በቅርቡ ኢስላማባድ ይገባሉ። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የአርብ ምሽት አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። በዓለም ዜና የጀመረው መደበኛ ፕሮግራም በ22 በ25 እና በ31 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት ከምሽቱ 4 ሰዓት ይቀጥላል። አሁን አድማጮች ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ።
በሴቶች ላይ የሚደርሰው የሰብአዊ ተግባር ነው። ህገ መንግስታዊ መብታቸው ይጥሳል፣ መብታቸው፣ ክብራቸው፣ ሁሉም ነገር የሚጥስ ነው። ስለዚህ ይህንን ነገር ሁሉም ህብረተሰብ ግንዛቤ ፈጥሮ የሴት ልጅ ግርዛትን የሚቃወም ህብረተሰብ ለመፍጠር ነው።
የኢትዮጵያ የሴቶች ህጻናትና ወጣቶች ሚኒስትር የዓለም ጸጋይ ናቸው። በሁለተኛው አጋማሽ በሚቀርቡ ቅንብሮች በአንዱ ተሰሟቸዋላችሁ። አድማጮች፣ አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ።
በስልጣን ላይ ያለው መንግስት ሀገር በሚገባ ማስተዳደር ስላልቻለ በኢትዮጵያ ቀጣዩ ምርጫ እስከሚካሄድ ብሔራዊ የአንድነት መንግስት ይመሰረት ሲል አረና ለሉዓላዊነትና ዲሞክራሲ ጥሪ አቀረበ። የፓርቲው ማዕከላዊ ኮሚቴ ባለፈው ቅዳሜና እሁድ ባካሄደው ስብሰባ የአስተዳደር ወሰንና ማንነት ኮሚሽን ኢ ህገ መንግስታዊ ነው ሲልም ተቃውሟል። የትግራይ ክልል ይኖርባቸው ከነበሩ ሌሎች ክልሎች ተፈናቅለው የመጡ ወገኖችን ለመርዳት በቂ ስራ አልሰራም ሲልም አረና አስተዳደሩን ከሷል። የትግራይ ክልል አስተዳደር በበኩሉ ተፈናቃዮቹን ለመርዳት እየሰራው ነው ይላል። ፓርቲው በአካሄደው ስብሰባ መገባደጃ የሰጠውን ጋዜጣዊ መግለጫ ሙሉጌታ አጽብሃ ተከታትሎ ቀጣዩን ዘግቧል።
የአርና ለሉዓላዊነትና ዲሞክራሲ ማዕከላዊ ኮሚቴ የካቲት 2ና 3 2011 ዓ.ም ምረት በአካሄደው መደበኛ ስብሰባ ፓርቲው ባለፈው ዓመት የፈጸማቸው ስራዎችና ቀጣይ በድርጅቱ የሚሰሩ ስራዎች መገምገሙንና በኢትዮጵያ ወቅታዊ ሁኔታም መወያየቱ የፓርቲው የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ በሰጡት መግለጫ ተናግረዋል። በአግሪቷ የፖለቲካ ስረኞች መፈታት፣ ውጭ ሀገር የነበሩ ፓርቲዎችና ፖለቲከኞች ወደ አገር ቤት መመለስ እንዲሁም የተወሰነ የሚዲያ ነጻነት ለውጥ መጥቷል ያሉት አቶ አምዶም ይህ ለውጥ የመላ ኢትዮጵያን ትግል ውጤት ነው ብለዋል። በተለያዩ የሀገሪቱ ክፍሎች በተፈጠረ ግጭት የዜጎች መፈናቀል አሳሳቢ መሆኑን ተናግሯል።
በዚህ የመፈናቀል ሂደት ትግራይም 95000 የሚያክል ህዝብ ከተለያዩ ኢትዮጵያ ክፍሎች ተፈናቅሎ ትግራይ ክልል ላይ መጥቷል። በዚህ ምክንያትም ከፍተኛ ማህበራዊና ኢኮኖሚያዊ ቀውስ እንደተፈጠረ ለማስተናገድም የትግራይ ክልል አቅም እንዳጣ ትክክለም እንዳልሰጠው ስደተኞች ካምፕ ማቋቋም ነበረበት እስካሁን አልሰራው መሰረታዊ ፍላጎቶች የሚባሉትም ማግኘት ነበረባቸው እነዚህ ተፈናቃዮች እስካሁን አላገኙም እና ከፍተኛ ችግር ላይ መሆናቸው የሚያሳይ ነው።
ከተለያዩ የኢትዮጵያ ክፍሎች ተፈናቅለው ወደ ትግራይ ለመጡ ዜጎች የክልሉ መንግስት በቂ እገዛ ያደረገላቸው አይደለም ያሉት አቶ አምዶም በዚህም ማህበራዊ ቀውስ እየተፈጠረ ነው ብለዋል። የፌደራልና የክልል መንግስታት ለነዚህ ወገኖች ካሳ ሊከፍላቸውና በዘላቂነት ሊያቋቁማቸው እንደሚገባ ማዕከላዊ ኮሚቴው ማሳሰቡም ተናግረዋል። በስብሰባው በክልሎች መካከል መንግስታት ለጦርነት እየተዘጋጁ መሆኑን ማሳያዎች አሉና በአስቸኳይ ሊያቆሙ እንደሚገባ ተወያይተናል ብለዋል።
በተለይ በአሁኑ በመላ ኢትዮጵያ ማለት ይቻላል አንድ እንደ ስራ ድል ተደርጎ እየተወሰደ ያለው ወታደርነት ምልመላ ነው። ይሄ በአማራ ክልል፣ በትግራይ ክልል በተለይ ተጣጥፎ ነው እየቀጠለ ያለው። በርካታ ጠበንጃ እየታጠቀ ነው። በሁለቱም ክልሎች የራስ የሆነ አልታው ተጽዕኖ እየፈጠረ ነው። ይሄ የፌደራል መንግስትን ግምት ውስጥ አስገብቶ እንደ ድርጅት ኢህአዴግም ይሄ ጉዳይ ማቆም እንዳለበት የከፋ ጉዳትን ሳያደርስ ርምት ማድረግ እንዳለበት
በቅርቡ በህዝብ ተወካዮች ምክር ቤት ጸድቆ የተቋቋመው የአስተዳደር ወሰንና ማንነት ኮሚሽን ህገ መንግስት የሚጥስ በመሆኑ ፓርቲው እንደሚቃወመው ገልጿል አቶ አምዶም። በዚህ ላይ ማብራሪያ ሰጡ የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ ኪዳነ አመነም ኮሚሽኑ በክልሎች መካከል ያለውን ፍጥጫውን የሚያባብስ እንጂ የሚፈታ አይደለም ብለዋል።
አሁን ያለው ህገ መንግስት የተከበረ መቀጠል አለበት እስከሚሻሻል ድረስ፣ በህዝባዊ ውይይቶች እስከሚሻሻል ድረስ ህገ መንግስቱ ሳይሸራረፍ መከበር አለበት። እኛ ኢህአዴግ በህገ መንግስት ይምላል ይገዛታል እንጂ ላጸደቀው ህገ መንግስት ተገዥ አይደለም። ህገ መንግስቱ በዋናነት እያፈረሰ ያለው ኢህአዴግና አባል ፓርቲዎች ናቸው። ስለሆነ ህገ መንግስቱ አረና እንዲሸራረፍም እንዲጣስም አይፈልግም። ከዚህ የተነሳ ከፌደራሊዝም ጉዳይ ተያይዞ እየተነሳ ያለው ህገ መንግስት አሰራር የተከተለ አይደለም። በሁለት ክልሎች የሚገኝ ጥያቄ ሁለቱም ክልሎች መጀመሪያ ካልፈቱት ወደ ፌደሬሽን ምክር ቤት ነው የሚሄደው እንጂ ሌላ አካል በዚህ ጉዳይ ላይ ጣልቃ ሊገባ አይገባም። በቀጥታም በተዘዋዋሪ መረጃ ለመሰብሰብ ቢሆን የፌደሬሽን ምክር ቤት ወይም ክልሎች ናቸው እንጂ ማጥናት ያለባቸው። ለህገ መንግስት የተቀመጠ ነገር ሌላ አካል ኮሚሽን አቋቁሞ የቼክ ኤንድ ባላንስ የምንለውን የሚያስጥ አይነት ነገር አካሄድ ድርጅታችን አይቀበልም።
አረና በኢትዮጵያ ለተፈጠረው ችግር መነሻው ገዢው ፓርቲ ኢህአዴግና በውስጥ ያሉ አባል ድርጅቶች ናቸው ብሎ እንደሚያምን የገለጹት አቶ ኪዳንም ችግሩ አሁን ያለው መንግስት ሊፈታው አይችልም ብሎ ድርጅታቸው እንደሚያምን ተናግረው ለዚህም ብሔራዊ የአንድነት መንግስት እንዲመሰረት ፓርቲያቸው መጠየቁ ገልጸዋል።
ህዝባችን እየተሸበረ ያለው የኢትዮጵያ ሰላም እየታወከ ያለው በዋናነት በራሱ ኢትዮጵያን እያስተዳደርኩ ነው ከሚለው ኢህአዴግ ነው እና አረና መድረክ ይሄ ጉዳይ በጥልቅ ገምግሞታል። ጉዳይ ሲገመግም ፓርቲያችን ኢህአዴግ የኢትዮጵያ ህዝብ ሲጠይቀው እንደነበረው ወደ ዲሞክራሲ በትክክል ሊያሸጋግር ይችላል ወይ ብቻውን ብለን ስንጠይቅ ኢህአዴግ ብቻውን ኢትዮጵያን ወደ ዲሞክራሲ ሊያሸጋግር አይችልም። እኛ ስንጠይቃቸው የነበሩ ጥያቄዎች በአጠቃላይ ሰፊ ህዝብ ሲጠይቃቸው የነበሩ ጥያቄዎች ኢህአዴግ ለመፈጸምም ለመተግበርም ቁርጠኝነት ሳለው የሚልም አይተነዋል እና እንደ መድረክ እንደ አረና የያዝነው መፍትሄ የታየን አገሪቷን ወደ ተረጋጋ ሰላም ለተገባበት የምትችለው አቅጣጫ ብለን የገመገምነው ብሔራዊ የአንድነት መንግስት እንዲቋቋም ነው። ኢትዮጵያ ውስጥ በኢትዮጵያ ፖለቲካ የሚመለከታቸው የሚያገባቸው ኃይሎች ሁሉም እንደ ፓርቲ የጋራ ብሔራዊ አንድነት መንግስት ተቋቁሞ እስከ ምርጫ ድረስ በሁሉም ጉዳዮች በጋራ እየተወያዩ እየተሳተፉ አገሪቷ ሁለተኛ ምርጫ እንድታደርግ ገለልተኛ ተቋማት እንድትገነባ የሚያስችል ሁኔታ ነው። አመቻች መንግስታዊ ነው።
በአስተዳደርና ወሰን ማንነት ኮሚሽን አስመልክቶ በአሁን ጊዜ በክልሎች መካከል እየተፈጠረ ያለውን የወሰን አለመግባባት እንዲሁም እየተነሱ ያሉ የማንነት ጥያቄዎች ጥናት በማካሄድ ኮሚሽኑ የመፍትሄ ሐሳብ የሚያቀርብ ነው በማለት አስፈላጊነቱ መንግስት እየገለጸ ይገኛል። በፓርላማም ከትግራይ ተወካዮች ተቃውሞዎች በአራት ድምጽ ተአቅቦ ባብላጫ ድምጽ መጽደቁና የትግራይ ምክር ቤትም ለአዋጁ የተቃውሞ ውሳኔ ማሳለፉን ይታወሳል። ክልሎች የኢትዮጵያ አካባቢዎች ተፈናቅለው ወደ ትግራይ የመጡ ተፈናቃዮች ስለሚደረግላቸው ድጋፍ አስመልክቶ ለክልሉ የህዝብና መንግስት ግንኙነት ቢሮ ኃላፊ ወይዘሮ ሊያ ካሳ ጠይቀናቸዋል።
እስካሁን ባለው ሁኔታ ወደ 109000 የሚያክል ተፈናቃይ እንዳለ ነው የሚታወቀው። ከነዚህ ውስጥ 78000ዎቹ በተጨባጭ ድጋፍ የሚሹ አካላት ናቸው። እንዴት ማቋቋም እንችላለን? መኖሪያ ሊሆን ይችላል፣ የለት ለተንጀራቸው ይመሩበት ሁኔታ እንዲፈጠር የተለያዩ ስራዎች ሲሰራ ቆይቷል። በዋናነት መጠቀስ ያለበትን ይመስለኝ ባለፈውም እንደ ክልል መንግስት እነዚህ ባግዋው ማደራጀትና መፍትሄ መስጠት ስላለበት ገቢ ማሰባሰቢያ መድረክም ተዘጋጅቶ ነበር። ይሄንን እንደ ክልል መንግስትም ወደ 33 ሚሊዮን ድጋፍ እንዲያደርግ የተለያዩ ልማት ተቋማት ባለሀብቶች፣ ታዋቂ ሰዎች፣ ግለሰቦች የተለያዩ በዚህ ጉዳይ ድጋፍ እንዲያደርጉም የተለያየ ቅስቀሳ ስራዎችን ተሰርተዋል ማለት ነው።
ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ሙልጌታ ጽብሃ ለዘገባው እናመሰግናለን። ተከታዩ ደግሞ ወደ ወሎ ያሻግረናል። ሰው የፈጠረው ወይም ሰው ሰራሽ የቤንዚን እጥረት በደሴ የትራንስፖርት እንቅስቃሴ ላይ አሉታዊ ተጽዕኖ እያሳደረ ነው ሲል ይንደረደራል። ዘጋቢያችን ከደሴ ያደረሰን ተከታዩ ዘገባ በተለይ የባለ 3 እግር ተሽከርካሪዎች ባለ ንብረቶችና አሽከርካሪዎች ሆን ተብሎ የሚፈጠረው የቤንዚን እጥረት በስራችንና በህይወታችን ላይ እያወከን እክልም እያስከተለብን ነው ብለዋል ሲል ቀደም ብዬ የጠቀስኩት የወሎ ዘጋቢያችን መስፍን አራጌ ነው ተከታዩን ያደረሰን።
ከ300,000 ህዝብ በላይ ይኖርባታል ተብሎ በሚገመትባት ደሴ ከተማ አማራጭ የትራንስፖርት አገልግሎት በመስጠት ላይ የሚገኙት በተለምዶ ባጃጅ የሚባሉት ባለ 3 እግር ተሽከርካሪዎች የለተነዳጅ ለማግኘት ቀናትን በሰልፍ ለመጠበቅ ግድያላቸው ነው። አሽከርካሪዎቹ አንድ ቀን ሰርተን ሁለት ቀናት በወረፋ እናሳልፋለን ይላሉ። እንደ ሀገር የተፈጠረውን እንደ ህዝብ ለመቀበል ዝግጁ ብንሆንም ግለሰቦች የግል ጥቅማቸውን ለማሟላት ሲሉ የሚያስከትሉትን እጥረት እናወግዛለን የሚል ቅሬታ ማስተጋባት ጀምረዋል። አስተያየታቸውን ለአሜሪካ ቀድም ጽፈጡ አሽከርካሪዎች እንደሚሉት በህጋዊ መንገድ የገባው ነዳጅ በህገ ወጥ መልኩ በጀሪካንና በበርሜል ተላልፎ እየተሸጠ ነው። እጥረቱ አነስተኛ የነዳጅ ማጠራቀሚያ ከረጢት ሳልቫቲዮ ባላቸው ባጃጆች ላይ ደግሞ ተጽዕኖ የከፋ ነው። አቶ ጋሻው ካሳ፦
የመንግስት ችግር ሳይሆን ሰው ሰራሽ የሆነ ችግር ነው። አንድ በርሜል 1300 ብር ነው የሚቀዳው፣ ለቀጂ የሚከፈለው፣ ለጀሪካን 75 ብር ይከፍላል። ስለዚህ በዛ ምክንያት ለባጃጅ ወይም ለተሽከርካሪ መስጠት አይፈልጉም ባለማዳዮች።
ከዚህ በተጨማሪ ነዳጅ ማደያዎች በተፈለገው ፍጥነት ቤንዚን ስለማያመጡ እጥረቱን አባብሰውታል ይላሉ።
ናርሳን ሁሉም ማደያ በተገቢ ሰዓት በራሳቸው ያመጣሉ፣ ግን ቤንዚንን የማያመጡበት ነገር ምንድነው? ተጠቃሚ ስለሆነ ነው። ከአንድ በርሜል እስከ 1500 ድረስ ያገኛሉ። ደሴ ላይ 7 ማደያ አለ። 7 ማደያዎች ግን በስልክ እየተነጋገሩ ነው የሚያመጡት ቤንዚኑን ማለት ነው። ዛሬ እኔ አንጥቻለሁ እከሌ አታምጣ ይባባሉ፣ ሁላ ይችላሉ።
ወጣቱን አሽከርካሪ ከድርካሳውን ጨምሮ ብዙዎች ቤንዚን የሚያገኙት ከጥቁር ገበያ ነው። 19 ብር የሚሸጠውን ቤንዚን ከ3 እጥፍ በላይ አውጥቶ በመግዛት። በርካቶች እንደሚሉት ከመንግስትና ከግለሰቦች ተበድረው የገዟቸው ባጃጆች በነዳጅ ችግር ብድራቸውን መክፈል ተስኗቸዋል። ቤተሰቦቻቸውን ማስተዳደርም አቅቷቸዋል።
ቅጥረኛ ነኝ። ቅጥረኛ ሆኜ ግን ማደያ ላይ ቤንዚን በተገቢ ሁኔታ ማግኘት አልቻልኩም። ያም በስራዬም በቤተሰብም ላይ ጫና አድርጎብኛል።
ሊትር 60 ብር ነው የገዛነው በቀደም ለታ። ከሚገርም
ከማን ገዛት?
ከሚገርም ነጋዴው ከየት እንደሚያመጣው ብነግር ከማደያው ከራሳቸው ከማደያው ውስጥ ነው የሚያወጣው። እኛ የለም ነው የምንባለው።
እኔ አሁን ገቢ ማስገባው ለባለቤት ገቢ አለ። በዛ ላይ ለራስ የሚጠቀባቸው መሰረታዊ ፍላጎቶች አሉ። ከዛ ሲያልፍ ደግሞ ሌላ ነገሮች ይኖራሉ። ያንን ነገር ግን ማድረግ አልቻልንም። አሁን ውጭ ላይ ቤንዚን በችርቻሮ ነው 50 ብር እየገዛን ለማህበረሰቡን እያገለገልን ያለ ነው። ያ ግን ለኔ ምንም የሚጠቅመኝ ነገር የለም። ለባለቤቱ ገቢ አለ፣ የባለቤቱን ገቢ እንኳን መሸፈን አልቻልኩም። ከኪሴ ነው ካጠራቀምኩ ነገር ላይ ነው እየሰጠኝ ያለ ነው።
7 ሊትር ለሙላ በሁለተኛ ቀን ነው የምንሞላው። ብርድ ልብስ ጋቢያችን ለብሰን አድረን 4 ሰዓት 5 ሰዓት ይደርሰናል። ግማሽ ቀን እንሰራለን። በዚህ ምክንያት የሰቦቻችን እንኳን ማስተዳደር አልቻልንም።
ምሽትን ተገን ተደርጎ ቤንዚን በበርሜልና በጀሪካን ወደ ምዕራብና ምስራቅ ወረዳዎች ሲጓጓዝ በተደጋጋሚ ለሚመለከተው አካል ጥቆማ ቢሰጥም ሰሚ ጆሮ ውሳኔ ሰጪ አካል አለመኖሩን ያብራራሉ።
ጸጥታ ዘርፍ ወደ አለቆቹ ነው የሚመራው። አለቆቹ ካላዘዘኛ ሊዝም የሚል ነገር አለ። እንደዚህ በአካል ማሲዘን እንደዚህ ንግድና ኢንዱስትሪ 2 በርሚል ይፈቀደለታል። ከኋላ 0ን ጨምሮ አብዝቶ 20 በርሚል አድርጎ የሚወስድ ነጋዴ አለ።
በከተማ አስተዳደሩ ንግድ ኢንዱስትሪና ገበያ ልማት መምሪያ የሸማቾች ጥበቃ ቡድን መሪ አቶ አማረ ጥበቡ ውስንነቶች ቢኖሩም ህገወጥ በተባሉ ማደያዎች ላይ እርምጃ መወሰዱን አስረድተዋል።
እስከት ባገኘንባቸው ማደያዎች ላይ እስከ ማሸግ እስከ ማስጠንቀቂያ የመስጠት ነገር ይሄርን ያለ ነው።
ቅሬታ አቅራቢዎቹ ግን እሸጋ የተደረገው ከረጅም ወራት በፊት ነው፣ እርምጃውም ተከታታይነት ስለሚጎድለው ወደ ህገወጥነት ለመመለስ አይቸገሩም ባይ ናቸው። አሁንም አሰራሩ ጉድለት እንዳለበት ሲናገሩ፣ በአንጻሩ ፍትሃዊ አገልግሎት ለመስጠት እየተሞከረ እንደሆነ አቶ አማረ ይናገራሉ።
ከሸማቾች 2 ባለሙያ፣ ከኢንስፔክሽን 2 ባለሙያ፣ 4 ባለሙያ ባሉ 7 ማደያዎች ተከፋፍለው ጠዋት እየቆጠሩ ማታ እያሸጉ እንዲሄዱ እና ቤንዚን በኩፖን እንዲሸጥ በተለይ እኛ ሳናውቀው በበርሚል እና በጀሪካን እንዳይሸጥ መመሪያም አስተላልፈናል። በውይይትም ተግባብተናል።
ማደያዎቹን እንዲቆጣጠሩ ከህዝብና ከመንግስት ኃላፊነት የተጣለባቸው ግለሰቦችም በጥቅም በመደለል የተጣለባቸውን ኃላፊነት አልተወጡም ለሚለው ወቀሳ አቶ አማረ ምላሽ አላቸው።
ሌሊት ይሸጣል፣ ከንግድ ባለሙያዎች ጋር ድርድር ያደርጋሉ፣ ከባለሀብቶች ጋር እንዲደረጋሉ፣ ጥቁር ገበያ አለ ብለውናል። ይህንን ይዘን ውስጣችን መፈተሽ ነው።
የከተማዋ ከንቲባ ዶክተር መለስ መኮንን ደግሞ ይህን ይላሉ።
በቤንዚን ምክንያት አጠቃላይ አገር አቀፍ የሆነ ችግር አለ። አገር አቀፍ የሆነውን ችግር በትግስቱላችንም ተበቀን በሂደት የሚስተካከል ነው የሚሆነው። ከዛ ውጪ ግን በጣም ትልቁ ችግር የሚሆነው ደግሞ በዚህ ሁኔታ የመጣውንም ቤንዚን በሰው ሰራሽ በሆነ ችግር ምክንያት እጥረቱ እንዲፈጠር የሚያባብሱ አካላት አሉ።
ከዚህ በኋላ የጸጥታ ኃይሉ የሰንሰለቱን ሳይጠብቅ የተጣለበትን ህዝባዊ ኃላፊነት መወጣት እንዳለበት የከተማ አስተዳደሩ ፖሊስ መምሪያ ኃላፊ ኮማንደር ደረጃ ሰፋ አሳስበዋል።
የጸጥታ ኃይል ማንኛውንም ህገወጥ ድርጊት ቀድሞ የመከላከልና የመቆጣጠር ግዴታ አለበት፣ ኃላፊነት ተሰጥቶታል። ህብረተሰቡ ጥቆማ ሲሰጠው የተሰጠው ጥቆማ ሐሰት ወይስ እውነት ብሎ ህጋዊነትና ህገወጥነቱን አጣርቶ መፍትሄ የመስጠት ስልጣን አለው። አብዛኛውን ጊዜ የዚህ አይነት ስራ የሌላ ተቋማት ስራ አድርገው የሚቆጥሩት አካሎች በርካታ በመሆናቸው ከህብረተሰቡ ጋር ያሉት የጸጥታ ኃይሎች በየደረጃው በሁሉም ጣቢያዎች እና በመምሪያ ደረጃ ኦሪንቴሽን ተሰጥቷል። መግባባት ላይ ተደርሷል።
ስማቸው እንዲገለጽ ያልፈለጉ አንድ የነዳጅ ማደያ ሰራተኛ በበኩላቸው ስህተት ሊሰሩ የሚችሉ ማደያዎችን መውቀስ መልካም ቢሆንም ሁሉንም በአንድ ላይ መፈረጅ ግን አግባብ አይደለም ብለዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው እናመሰግናለን። ወደ መጨረሻው የዘገባ ሌላ ለመሰለኝ ወደ ቀጣዩ ልበል።
ወደ ቀጣዩ ዘገባን ሂድ። ወደ ወለጋ ነው የሚያሻግራል።
መልካም
አንተ አስተዋውቀን።
ወጣቶች ለሰላምና ልማት ባላቸው አስተዋጽኦ ላይ ያተኮረ ውይይት ነቀምቴ ከተማ ተካሂዷል። በውይይቱ ከተሳተፉት መካከል ለአሜሪካ ድምጽ አስተያየት የሰጡ ወጣቶች ዘላቂ ሰላም እንዲኖር ጥረት እንደሚያደርጉ፣ መንግስትን ወጣቱን ከማሸሽ ይልቅ አቅርቦ እንዲያዋይ ጥሪ አቅርበዋል። ናኮር መልካ ነው እንዳልነው ከመቀሌ ይቅምታ ከነቀምቴ የዘገበው።
በወለጋ ዩኒቨርሲቲ በተዘጋጀው ውይይት ላይ ከ1500 በላይ የነቀምቴ ከተማ ወጣቶች ተሳትፈዋል። ውይይቱ እንዲካሄድ የታሰበው ከስድስት ወራት በፊት ቢሆንም በወቅታዊ ሁኔታ ምክንያት መስተጓጎሉን የገለጹት የዩኒቨርሲቲው የማህበረሰብ አገልግሎትና ምርምር ምክትል ፕሬዚዳንት ዶክተር በሻቱ ፈረደ ከወጣቱ ጋር ስለ ሰላም የመወያየት አስፈላጊነትን ገልጸዋል።
የዛሬው አጀንዳችን ወጣቶችን ከማህበራዊ ሁኔታ ጋር አያይዘን ሰላም ብለን ነው የጀመርነው። ሰላም ለሁሉም መነሻ ነው። ራስን መሆን ተማሪ፣ ማንም ወጣት ራሱ መሆን እንዳለበት፣ አላማውን ማወቅ እንዳለበት፣ የትኛውም ነገር መጥቶ ካሰቡበት ካለሙበት መንገድ እንዳያስታቸው አቅጣጫ ማሳየት ነው ያሰብነው። በእርግጥ ወጣቶች አይደለም እዚህ ጋር የተጠራው ቤተሰብ ሚኒስትርም አለ፣ የሀገር ሽማግሌዎችም አሉ፣ የሀገር ታዋቂ ሰዎችም አሉ። ስልጣና ብቻም አይደለም እንወያይበት ጊዜም አለ። እነዚህም እንዲመክሯቸው ነው፣ ራሱን መሆን እንዳለበት እንዲያሳዩዋቸው ነው። ስለዚህ የራስህ አላማ መያዝ አለብህ፣ ልኖር ይገባል። ምን አጀንዳ ነው ይዘን የቀረብነው?
ምክትል ፕሬዝዳንቷ ወጣቱ አላማ ኖሮት ለራሱ ቤተሰቡና ለወገኑ እንዲሁም ለሀገሩ ባለበት የሥራ ዘርፍ ሁሉ ጠንክሮ መስራትና ችግሮች ቢከሰቱ እንኳ የመወያየት ባህሉን በማዳበር ለዓላማው መሳካት መታገል አለበት ብለዋል። በውይይቱ ላይ ጥናታዊ ጽሑፍ ያቀረቡት ረዳት ፕሮፌሰር ምህረቱ ሻንቆ ለሀገሪቱ ግንባታ ወጣቶች ከፍተኛ ሚና እንዳላቸው ጠቅሰው ለወጣቱ ተስፋን መፈንጠቅ፣ በሰላሙም ሆነ ልማቱ ተሳታፊ እንዲሆኑ መርዳት አስፈላጊ ነው ያሉት ረዳት ፕሮፌሰሩ ትልቁ ሥራ የሚሉትንም እንዲያብራራሉ።
ነገጎ ከነረቶጀቹ ቀምነ ነገጎ ረቶጀቹ ነጂ ፖለቲካመቲ ወጂ ቢያቲ ደገጎ ሚለ ለማን አባተን በርባች ሰጀልካ
በወጣቱ ላይ መስራት አለብን። በወጣቱ ላይ መስራት የፖለቲካ ስራ አይደለም፣ የሀገር ጉዳይ ነው። በሁለት እግሩ የቆመ ወጣት ያስፈልገናል። ማናችንም ራሱን ያልቻለው ወጣት ለፖለቲካ ስራ መጠቀም የለብንም። መንግስት፣ የፖለቲካ ድርጅቶችም ሆኑ ሁላችንም ይህ ወጣት እንዴት ሀገሩን ሊጠቅም ይችላል በሚለው ጉዳይ ላይ መስራት ይኖርብናል። ወጣቱ መጀመሪያ የቤተሰቡን ውለታ መመለስ አለበት። ከዚያ ወደ ሀገርና ዓለም ያልፋል። ለራሱ የማያስብ አላማ የሌለው በእውቀት ያልተገነባ ወጣት ለማንም አይጠቅምም። ወጣቱ ራሱን እንዲችል የሚኖርበትን አላማ እንዲያውቅ ማድረግ አለብን። ተስፋ መቁረጥ የለብንም። ወጣቱ ጠፍቷል፣ ወጣቱ ስራ የለውም፣ ለሶስት ተጋለጠ ብለን ከማውራት ከዛ ነገር የምናላቅቅበት ሁኔታ ላይ መስራት ይኖርብናል።
ገሩ ዴቪሱን አፎጀተሙ ቀባ ወጣት ዳንኤል ኬኔ ሰላምን በማስፈን ረገድ ከርሱ የሚጠበቀውን ሚና ካብራራ በኋላ ከሌሎች ወጣቶች ጋር ስለ ጉዳዩ ለመምከር ፍላጎት እንዳለው ገልጿል።
ለነገ ተሳትፏችን ተምረን ጥሩ ቦታ ደርሰን እንደገና ደግሞ ለሀገሪቷ ጠንቅ እንዳንሆን ጥሩ ፍሬዎችን ተገንዝቤያቸዋለሁ። ከነኛ የሰማነው ላልሰሙት ጓደኞቻችንን እንዲሁም እየጠፉ ያሉት ጓደኞቻችንን ከመንገድ ላይ ለመመለስ የሚያስችለውን ትምህርት ነው ዛሬ ያገኘናቸው። በአብዛኞቻችን ወጣቶች ቄሮን እንባላለን። በእንዲህ አይነት ነገር ላይ መንገድ እየዘጋን ነበረ። ተጎጂው እኛ መሆናችንን አውቄ ከዚህ ትምህርት ትልቅ ትምህርት ወስጄ ነገ መንገድ የሚዘጉ ጓደኞቼን፣ አልባሌ ቦታ የሚቆሙ ጓደኞቼን ለመመለስ ፈልጋለሁ።
ወጣት አማኑኤል ግርማም በበኩሉ ስለ ሰላም አስፈላጊነት ገልጾ ለመንግስት መልእክት አስተላልፏል።
ሰላም ከሌለ እርግጥ የለም። ሰላም ሲኖር እንሰመረን ሰርተን የምንገባው። ሰላም ከሌለ መስራትም መማርም አይቻልም።
ስለዚህ እንደወጣት ያንተ ሚና ምንድነው? ሰላም እንዲመጣ በማድረግ
የኔ ሚና ሰላም እንዲመጣ ስለ ሰላም ማውራት አለብን። እኛ ሁላችንም ቀሮ ነን አይደለም? መንገድ እየዘጋን ነበር። ከዚህ በፊት ያመጣነው ለውጥ የለም። እኛ ነን የተጎዳነው። ከዚህ በኋላ ሰላም ማምጣት አለብን ምናምን ብዬ ነው የምናክረው። መንግስት ከኛ ጋር ብመካከር ከኛ የሚያገኘው ነገር አለ። ስለዚህ ሰላም ልናመጣ እንችላለን ከመንግስት ጋር ሆነን። መንግስት በሩቆ ነው ወጣቱን ከመሸሽ ቀርቦ ወጣቱን ማወያየት አለበት ነው ምሎኔ።
ለአሜሪካ ድምጽ ናኮር መልካ ከነቀምቴ።
ናክሮ ለዘገባው እናመሰግናለን። አሁን ደግሞ ወደ አዲስ አበባ ነው መለስ የምንለው። የኢትዮጵያ ሳተላይት ቴሌቪዥን ኢሳት ለትርፍ የማይሰራ የመገናኛ ብዙሃን ድርጅትና የህዝብ ተቋም እንደሆነ ተገለጸ ሲል ይንደረድራል መለስካቸው አምሃ ከአዲስ አበባ ያጠናቀረው ዘገባ። የድርጅቱ ዋነኛ ፈተናዎች ግን የገንዘብና የጋዜጠኛ እጥረት እንደሆነም የኢሳቱ እውቅ ጋዜጠኛ አስታውቋል ይለናል መለስካቸው።
ዛሬ አገራቸው እንደገቡ ጋዜጣዊ መግለጫ የሰጡት በአውሮፓና በአሜሪካ የተለያዩ ስቱዲዮዎች የሚያገለግሉ የኢትዮጵያ ሳተላይት ቴሌቪዥን ኢሳት ጋዜጠኞች ድርጅታቸው ያሉበትን ተግዳሮቶች በመቋቋም አገልግሎታቸውን በአዲስ መንፈስ ለመቀጠል ፍላጎታቸው እንደሆነ ገልጸዋል። በተለይ አቶ አበበ ገላው በመግለጫው ላይ እንዳብራሩት ይህ በአዲስ አበባ የመጀመሪያው የኢሳት የአደባባይ ኩነት ነው። ጋዜጠኞች ካነሷቸው ጥያቄዎች መካከል ኢሳት እንደ አንድ የመገናኛ ብዙሃን ድርጅት ባለቤትነቱ የማን ነው የሚል ነበረ። አቶ አበበ ገላው ለዚህ ምላሽ ሰጥተዋል።
የማን ነው የሚለው ነገር ኖን ፕሮፊት የሆነ ነገር መቼም ከሁሉ በላይ ኮዙ ነው የተመዘገበበትና የሚንቀሳቀስበት ኮዝ ነው ትልቁ ነገር። ከበስተጀርባ እኛ ጋዜጠኞች አለን፣ የተለያዩ ከኛ ጋር ደግሞ በህብረት በፓርትነርሺፕ የሚሰሩ የተለያዩ ወገኖችና ድርጅቶች አሉ። በዚህ በሀገር ቤትም አሁን የወሰን ነው እንደ ኖን ፕሮፊት ተመዝግበን የፐብሊክ ሚዲያ ሆነን ለመቀጠል ነው ያሰብነው። ይሄ እንግዲህ የመጀመሪያው ፌዝ ነው። ከዛ ባሻገር ግን ኢሳት ራሱን ችሎ የሚንቀሳቀስበት የንግድ ተቋም መሆን ካስፈለገው በጥናት ላይ ተመርኩዞ ውሳኔዎች ተደርገው ብዙ ምክክር ተደርጎ የወደፊት አቅጣጫ ደግሞ እንወስናለን። አሁን ግን ለጊዜው በዚህም በአገር ቤት ለመንቀሳቀስ የወሰንነው ትርፋማ ያልሆነ የህዝባዊ ተቋም ሆኖ እንደሚንቀሳቀስ ነው።
ላለፉት 8 ዓመታት ኢሳት ከኢትዮጵያ ውጪ በሳተላይት በሚያሰራጫቸው ቴሌቪዥንና የሬዲዮ ዝግጅቶች የተለያዩ ፈተናዎች ሲያጋጥሙት እንደቆየ ጋዜጠኞች ተናግረዋል። በተለይ ዛሬ ወደ ሀገር ውስጥ ከገባ ወዲያ ያሉት ዋና ዋና ተግዳሮቶች ምንድናቸው የሚል ጥያቄ ከጋዜጠኞች ተሰንዝሯል። በዋሽንግተን ዲሲ ስቱዲዮ ከሚያገለግሉት ጋዜጠኞች መካከል አቶ ሲሳይ አገና ለዚህ መልስ ሰጥተዋል።
የኢሳት ተግዳሮት ዘርፈ ብዙ ነው። ከጋዜጠኛ እጥረት ጨምሮ በርካታ ጉዳዮች ልናነሳ እንችላለን። የሁሉም ነገር ድምር ጋር ስንሄድ የፋይናንስ እጥረት ነው ዋናነት። የኢሳት ፈተና ከፋይናንስ ጋር የተያዘ ነገር ነው። ይህንን የፋይናንስ ችግር ለመሙላት ከዚህ ቀደም በነበረው ሁኔታ መቀጠል ያለበት ወይስ ሌላ አሰራር መከተል አለብን በሚል በዚህ ረገድ በዋናነት ጥናቶች እየተካሄዱና ስራዎች እየተሰሩ ስለሆነ ከዛ ጋር ያያይዘን ልንመለከተው የምንችለው ነገር ይመስለኛል። ወንድማገኝ ያነሳው ጫናና ተጽዕኖ ቢወረታባችሁ ምን ታደርጋላችሁ የሚለው እኛ ላይ አይደለም፣ ማንም ላይ የትኛውም ሚዲያ አካል ሰው ላይ አፈና እርምጃዎች የሚወሰዱ ከሆነ ለዛ መቆም ካልቻልን በሚዲያ ውስጥም ሰዎች ነጻነትም ሀሳብን ለመግለጽ ነጻነትም መቆም የምንችል ሰዎች አይደለንምና ከኢሳት ጋር ብቻ የተያዘ ሳይሆን ትላንት የነበርንበት ያ ምዕራፍ እንዲዘጋ እንጂ እንደገና ተመልሶ ሌሎች በዛ መልክ እንዲመጡ እድልም መሰጠት ስለሌለበት ለአንድም ግለሰብ ቢሆን መብቱ ለነጻነቱ በታፈነ ቁጥር እንጮህለታለን። እስከመጨረሻው ድረስም የምንቀጥልበት እንትን ነው።
ጋዜጠኞቹ በኢትዮጵያ ለተጀመረው ለውጥ ድጋፋቸውን የገለጹ ቢሆንም ስህተቶችንና ጉድለቶችን በማስረጃ በማስረገፍ እንደሚነቅፉም ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በናይጄሪያ ነገ ቅዳሜ በሚካሄደው ፕሬዝዳንታዊ ምርጫ ከሚወዳደሩት ሁለት ዋናዎቹ ለፖለቲካም ሆነ ለፕሬዝዳንታዊ ውድድር አዲሶች አይደሉም። ፕሬዝዳንት ሙሐማዱ ቡሃሪ እና ተወዳዳሪያቸው አቲኩ አቡበከር በማሸነፍ ደረጃም የተቀራረበ ቦታ ያላቸው ሲሆን የሚወዳደሩባቸው ነጥቦችም የተቀራረቡ እንደሆኑ የአሜሪካ ድምፅ ራዲዮ ዘጋቢ አኔታ ፖል ከጆሃንስበርግ ዘገባ ልካለች። አዳነች ፍስሃዬ ታቀርበዋለች።
76 ዓመት ዕድሜ የሆናቸው መሐመዱ ቡሃሪ ከአራት ዓመታት በፊት ስልጣን ላይ የወጡት የናይጄሪያን የጸጥታ ሁኔታንና በነዳጅ ዘይት ላይ የሚተማመነውን የሀገሪቱ ኢኮኖሚ ለማሻሻል እንዲሁም የተስፋፋውን ሙስና ለመታገል ቃል በመግባታቸው ነበር። የ72 ዓመት ዕድሜው ተወዳዳሪያቸው አቲኩ አቡበከር በምክትል ፕሬዝዳንትነት ያገለገሉ ነጋዴ ሲሆኑ ተመሳሳይ ነጥቦችን ይዘው ዘመቻ እያካሄዱ ናቸው። የናይጄሪያን ሁኔታ ለአስርተ ዓመታት ያህል ሲያጠኑ የቆዩት ተንታኝ ጂሊያን ፓርከር ታዲያ የሁለቱም ዋናዎቹ ተወዳዳሪዎች የዘመቻ ነጥቦች ተመሳሳይነት መራጮችን ሊያሰልች ይችላል ይላሉ።
These two front runners in the election race have been in politics for decades.
እነዚህ በመርጫው የቀዳሚነት ቦታ የያዙ ተወዳዳሪዎች ለአስርተ ዓመታት ያህል በፖለቲካ የቆዩ ናቸው። ለፕሬዝዳንትነት ሲወዳደሩም የመጀመሪያ ጊዜያቸው አይደለም። የሁለቱም በድምር 10 ጊዜ ተወዳድረዋል።
ሁለቱም ተወዳዳሪዎች የጸጥታ ሁኔታ መጠናከር ላይ ጫና አድርገዋል። በተለይም በሀገሪቱ ሰሜን ክፍል በእስላማዊ አማጽያን ላይ የሚካሄደውን ትግል አስመልክቶ የኢኮኖሚው ዘርፍ በነዳጅ ዘይት ላይ ብቻ መተማመኑ ቀርቶ አይነቱ እንዲሰፋ ለማድረግ ቃል ገብቷል። በናይጄሪያ ወሳኝ በሆነው ሙስና ላይ ያላቸው አቋም ተመሳሳይ ቢሆንም ታሪካቸው ይለያያል። ቡሃሪ ከሙስና ንጹህ የሆነ አስተዳደርን ዋናው እምነታቸው አድርገው ያቀርባሉ። በሀገሪቱም ከሙስና ንጹህ ተደርገው ይታያሉ። ይሁንና ከአሜሪካ ድምፅ ጋር ባደረጉት ቃለ መጠይቅ ሙስና ከናይጄሪያ ገና አልጠፋም ከሚሉት ጋር ይስማማሉ።
ምንጊዜም ቢሆን ጉቦ ለመስጠት ዝግጁ የሆኑ ሰዎች አሉ። ይሁንና ነገሩ ልክ እንደ ወታደራዊ እንቅስቃሴ ነው። ጉቦ ሲቀበል የተገኘ ሰው ይያዛል።
ተከታዮቻቸው አቲኩ የሚሏቸው አቡበከር ግን በሙስና ይታማሉ። ከአሜሪካ ድምጽ ጋር ባደረጉት ቃለ መጠይቅ ግን ሙሰኛ አይደሉም በማለት አስተባብለዋል። ሙስናን አጥብቀው እንደሚታገሉም ተናግረዋል።
ጎቹን ማጠንከርና በሙስና ተግባር ውስጥ የሚገቡት እንዳያመልጡ የሚያስፈልገው ሂደት ጽኑ እንዲሆን ማድረግ ነው የሚያስፈልገው። በተጨማሪም በሙስና ተግባር የሚከሰሱት ሰዎች በፍጥነት እንዲዳኙ ማድረግ ግድ ይላል።
በሌላ በኩል ደግሞ መራጮች የቡሃሪን የጤና ሁኔታ እሳቤ ውስጥ ሊያስገቡ እንደሚችሉ ፓርከር ገልጸዋል። በመጀመሪያው የፕሬዝዳንትነት ስልጣናቸው ወቅት ለበርካታ ወራት ያህል በውጭ ሀገር ሲታከሙ እንደነበር የሚታወቅ ነው። ህመማቸው ምን እንደሆነ ማልተገለጸም።
Buhari's health is a huge factor. It's a huge source of concern for a lot of people.
የቡሃሪ ጤንነት ጉዳይ በቀላሉ የሚታይ አይደለም። በናይጄሪያ ለሚተማመኑ በርካታ ሰዎች ትልቅ ስጋት ነው። በፕሬዝዳንትነት ስልጣናቸው ሊዘልቁ ይችላሉን? ለሀገሪቱ የፖለቲካ መረጋጋት ምን እንደምታ አለው የሚሉ ጥያቄዎች መነሳታቸው አይቀርም።
ያም ሲባል ቡሃሪ ተወዳጅነት ባላቸው ምክትል ፕሬዝዳንት አሊዮሚ ኦዲምባጆ ሊተኩ እንደሚችሉ ፓርከር ሳይወሰላለፉም።
ቡሃሪ ስልጣናቸውን ለምክትላቸው ለማስረከብ ቢገደዱ ብቃት ያላቸው ምክትል ፕሬዝዳንት እንዳሉ እናውቃለን። በጣም ጎበዝና ብርቱ፣ ለቢዝነስ መልካም አመለካከት ያላቸው ወጣት መሪ ናቸው። ሰላም በሌለበት ኒጀር ዴልታ ክልል የሰላም ድርድር ለማካሄድ የቻሉ ናቸው።
ባለፈው ታህሳስ ወር ቡሃሪ በህይወት የሉም፣ በተመሳሳይ ሰው ነው የተተኩት የሚለውን ወሬ አስተባብለው ነበር። ስለ ጤንነታቸው ሲናገሩም እየበረታሁ ነው ብለዋል።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። ስርጭቱም እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር ያገኘናቸው አስተያየቶች ሊደመጡ አይችሉም፣ ጊዜ የለንም። ከዛን ዘልና ወደ ምን እንሂድ?
ምን ይመስላል እዚህ ሰዓት ላይ? ሙዚቃ
ሙዚቃ
ደግሞ የአርብ ምሽት ምርጥ ዜማ ነው የተመረጠው። ለሳምንቱ የረፍት ጊዜ መጀመሪያ የሚስማማ ዜማ መርጫለሁ።
ማን ነው ማነች?
ሮፍናን ነው።
ማናቸው?
ነጸብራቅ እያለ ወጣት ነው፣ አዲስ ድምጻዊ፣ የመጽሔት ቀጠሮ ተያዘለት። ነጸብራቅ እያለ ይችላል።
እንግሊዝኛ ዜማ መስሎ ነበር።
እስኪ አገባቡንም ስማ። ምናልባት እንደውም ለየት ያለ ኢትዮጵያዊነት ቀለማቸው ጎላ ያለ ይመስለኛል።
ቆም እንሰማለሁ። ማሲንቆ
እንስማለን። ነጸብራቅ ወይ ፈልግ በግድ የሚያጨፍር ሙዚቃ መጣብ።
ይሄን ሰው አናግረዋል።
ቀጠሮ ሐሳብ ተይዞለታል። ሮፍናን በያመቱ ምርጥ ዜማ በሆነ ጊዜ ዜናውን ዘግበን ነበረ፣ ታስታውስ እንደሆን በመጽሔት።
አይ ሮፍናን ማለት ምን እንደሆን ጠይቅልኝ።
ሲመጣ ቢጠየቅ አይምጣም ይሻል አይመስልህም? ለሁሉም ግን ለግሩም ዜማው እናመሰግናለን። አድማጮች ወደ ሁለተኛው አጋማሽ በቀጥታ ዘልቀናል። አሁን ቀዳሚው የሁለተኛው አጋማሽ ዝግጅታችን በዩናይትድ ስቴትስ ይታገዝ የነበረው የሻህ መሐመድ ሬዛ ፓብላቪ መንግስት ወድቆ እስላማዊ ሪፐብሊክ የተወለደበትን የኢራን አብዮት 40ኛ ዓመት ያስታውሳል። ለ14 ዓመታት ፈረንሳይ ውስጥ በስደት የቆዩት ታላቅ መሪ አያቶላ ሩሆላ ሐሜኒ ወደ ኢራን የተመለሱት በአብዮቱ ወቅት መሆኑን ይገልጣል። ለመጀመሪያ ጊዜ በምርጫ አሸንፈው የተመረጡትና ኋላ በሐሜኒ ከስልጣን የተወገዱት ፕሬዚዳንት ለአሜሪካ ድምጽ ሲናገሩ እርሳቸውና ሌሎች ብዛት ያላቸው አብዮታውያን አዲስ አምባገነን ስርዓት ለመመስረት ማቀዳቸውን ፈጽሞ ባልገመቱት በአያቶላ እንደተከዳን ይስማማናል ያሉት ለአሜሪካ ድምጽ ኤድዋርድ ኢራንያን ከካይሮ ያጠናቀረውን የዚህን ዘገባ ዝርዝር ሰለሞን ክፍሌ ይዞ ቀርቧል።
እንደ አውሮፓውያን ዘመን አቆጣጠር የ1979ን የኢራን አብዮት ለሚያስታውሱ አያቶላ ሆሜኒን ይዞ ከፓሪስ የመጣው አውሮፕላን የሻ መሐመድ ረዛ ፓህላቪ አገዛዝ መውደቁንና ለእስላማዊ ሪፑብሊኩ አዲስ አስተዳደር መመስረት መንገድ መጥረጉን እንዳሳየ ይገነዘባሉ። አቡል ሐሰን ባኒ ሳድር በኢራን የመጀመሪያው በምርጫ ያሸነፉት ፕሬዝደንት በዚያ ታሪካዊ ከፓሪስ ቴህራን በረራ ውስጥ ነበሩ። አውሮፕላኑ ቴህራን ማህራባድ አየር ጣቢያ እንዳረፈ የተሰማቸውን ስሜት ለአሜሪካ ድምፅ አካፍለዋል። አቡል ሐሰን በፈረንሳይኛ ቋንቋ ያሉት በአያቶላ ሆሜኒ የተዘጋጁት የአብዮቱ ግቦችና መርሆች ኢላማቸውን ይመታሉ ብለን ተስፋ አድሮብን ነበር፣ ሙሉ በሙሉም ተቀብለነው ነበር። ሌላው ደግሞ አያቶላ ወደ ሀገራቸው ለመመለስ በሚፈልጉ ኃይሎች ላይ ሁሉ እንቅፋት ይሆናሉ የሚል ነበር። ለመሆኑ ሆሜኒ አዲስ አምባገነን አገዛዝ ሺዓይት ሙስሊሞች አካባቢ የመመስረት አዝማሚያ ሲያሳዩ ተገርመው ነበር ተብሎ ለቀረበላቸው ጥያቄ አቡል ሐሰን ባኒ ሳድር ሲመልሱ አንድ የሃይማኖት መሪ ለሕዝብ ይዋሻል ብሎ ማሰብ አይቻልም ብለዋል። አቡል ሐሰን አክለውም የሃይማኖት መሪዎች አይዋሹም፣ ለራሳቸውም ሥልጣን አይሹም። ምክንያቱም በኢራን ታሪክ የሃይማኖት መሪዎች ሚና ሥልጣን ላይ ያሉትን በተለይ አምባገነኖችን የመተቸቱን ቅድሚያ መውሰድ ነው። ስለዚህ አሉ አቡል ሐሰን፣ በፈረንሳይና ሩሲያ እንደ ታየው ሁሉ በዚያን ጊዜ ሌላ አምባገነን ከአብዮቱ በኋላ ይመጣል ብዬ አላሰብኩም ብለዋል። አብዮቱን ተከትሎም በከፍተኛ የሕዝብ ድምፅ በፕሬዝደንትነት እንዴት እንደ ተመረጡ ባኒ ሳድር ያስታውሳሉ። ሆሜኒ በአውሮፕላኑ አብረዋቸው ይጓዙ ለነበሩ ሰዎች ሲናገሩ ከኢራን 38 ሚሊዮን ሕዝብ 35ቱ በአንድ ጉዳይ ላይ አዎን ብሎ ቢስማማ እኔ እምቢላለሁ ብለዋል። በኢራን አብዮቱ ከተጀመረ ወራት በኋላ አዲሱ ሕገ መንግሥት ረቆ ፓርላማው አጸደቀው። ያኔም ባኒ ሳድርና ጓደኞቻቸው ሆሜኒ ሥልጣን ለሕዝብ የማስረከብ ምንም ዐይነት ፍላጎት እንደሌላቸው ተረዱ። ሆሜኒ ይልቅስ ሥልጣኑን ለብቻቸው መያዙን መረጡ። አያቶላ ሆሜኒ በዚያን ጊዜ እርሳቸውን ከፕሬዝደንትነት አባረው ሥልጣኑን ሁሉ ራሳቸው ሊይዙ የቻሉት ከ1980 እስከ 1988 ዓመተ ምህረት ድረስ ለስምንት ዓመታት ከኢራቁ ሳዳም ሁሴን ጋር ብዙ ሕይወትና ንብረት የጠፋበትን ጦርነት በማካሄዳቸው ነው። ያ ጦርነት ባይኖር ኖሮ ሆሜኒ ሥልጣን ለመያዝና እኔን ለማስወገድ ፈጽሞ አይችሉም ነበር ሲሉ ባኒ ሳድር አብራርተዋል። ማህሩድ ሆሳኒ ሻሁ ከሥልጣን ሲባረሩ በለንደን የኢራን ፕሬስ አታሼ ነበሩ። ለአሜሪካ ድምፅ ሲናገሩ ሻሁን ከሥልጣን በማባረር አብዮቱ ይሳካል ብዬ አላምንም ነበር ብለዋል።
I didn't see the collapse of the regime or even a scenario in which the Shah would
የአገዛዙ መውደቅ ወይም ሻሁ አገር ጥሎ የመውጣታቸው ሁኔታ ፈጽሞ አልታየኝም ነበር። አዲሱ እስላማዊ ሪፐብሊክ ተመስርቶ ለ40 ዓመታት ይዘልቃል የሚል እምነትም አልነበረኝም።
በሜርዳድ ኮንሳሪ አስተያየት የ1979ኙ የኢራን አብዮት በቀላሉ የሚገለጸው ከሀገሪቱ የመገበያያ ገንዘብ ላይ ከእያንዳንዱ 10 ዓመት 4 የዴሲማል ነጥብ በማንሳት ነው።
The US dollar today is worth 2,000 times.
Zare ye US dollar ka 40 amatat befit kenebero 2000 gize ibaltal. Yih min maletno baachiru ye Iran hizb yasallefo sikay meggelecha no. Ye Iran hizb lal teredaw la adisu ye politika sirat ejjun mestetu yaskettelo utet no.
ye Husani kirkir ye Iran hizb bemeterasho abiyot balemedesetu ዛሬ ላይ አዲስ ነገር ለማየት እንዲፈልግ አድርጎታል የሚል ነው። ከትላንት በስቲያ በታሰበው 40ኛው ዓመት የኢራን አብዮት ፕሬዝዳንቱ ሐሰን ሩሃኒ ቴህራን ለተሰበሰቡ ሰዎች ባደረጉት ንግግር የሀገሪቱ ጠላቶች ሰይጣናዊ ሲሉ የጠሩትን ግባቸውን አይመቱም ብለዋል። ሰልፈኛውም በበኩሉ ሞት ለአሜሪካ ሞት ለእስራኤል ሲል መፈክር አሰምቷል። ዩናይትድ ስቴትስ ባለፈው ዓመት ከኒውክሌር ስምምነቱ ራስዋን ማግለሏና በኢራን ላይ ተጽዕኖ ለማሳደር ጠንካራ ማዕቀቦችን መጣሏ ይታወሳል።
ወደ ቀጣዩ ዘገባ እናልፋለን። በኢትዮጵያ የሴት ልጅ ግርዛት የሴቶች ሰብአዊ መብትና ስነ ልቦና ፈተና እንደሆነ ቀጥሏል ሲል እንደረደራል የአዋሳው ዘጋቢ ዮናታን ዘብዴው ሲያጠናቀረው ዘገባ። ከሃይማኖትና ከባህል ጋር መያያዙም የሚገረዙ ሴቶች ቁጥር እንዳይቀንስ ዋና ምክንያት እንደሆነም ይገልጣል። በኢትዮጵያ ሴቶች ጣናትና ወጣቶች ሚኒስቴር በተዘጋጀው በዚህ ስብሰባ ላይ የጎሳ መሪዎች፣ አገር ሽማግሌዎች፣ የሃይማኖት አባቶችና ከሁሉም ክልሎች የተውጣጡ ውሳኔ ሰጪ አካላት የተሳተፉበት ስብሰባ ከየካቲት 6 እስከ 7 2011 አዋሳ ውስጥ መካሄዱንም ጠቅሷል። ወደ ተገባው
የኢትዮጵያ ሴቶች ህፃናትና ወጣቶች ጉዳይ ሚኒስትር ወይዘሮ ያለም ጸጋይ እንዳሉት በአንዳንድ ክልሎች መሻሻል ቢታይም የሴት ልጅ ግርዛት ለሴቶች ሰብአዊ መብትና ስነ ልቦና ጉዳት ምክንያትና ፈተና እንደሆነ ይቀጥላል። እድሜያቸው ከ15 እስከ 29 ከሚሆኑ ሴቶች ውስጥ 47 ከመቶ ወይም ወደ ግማሽ የተጠጉ ሴቶች አሁን በኢትዮጵያ ውስጥ ይገረዛሉ። እድሜያቸው ከ15 በታች የሆኑ ታዳጊዎችም በቤተሰብና በማህበራዊ ጫና ከመቶዎች 16ቱ ይገረዛሉ ብሏል። ባለፉት 20 አመታት የሴት ልጅ ግርዛትን ለማስቀረት በተደረገው ጥረት በከተሞች የመቀነስ አዝማሚያ ቢታይም የተፈለገው ለውጥ አልመጣም ብሏል። በጾታ እኩልነት አለማመን፣ የሴት ልጅ ግርዛትን እንደ ባህል መቀበል፣ ከሃይማኖት ጋር ማያያዝ፣ ግራጆች ግርዛትን እንደ ገቢ ምንጭ መውሰድና የህግ እውቀት ማነስ ምክንያቶች ናቸው ብሏል ሚኒስትሩ።
ለዚህን ነገር ለሴቶች የሚሰጠው ያናሳ ትኩረት ነው። ምክንያቱ ለዚህን ደግሞ ለብዙ ጊዜ በህብረተሰብ የኖር አሳሰብ ስለሆነ ይሄን ለመቅረፍ በጣም ከፍተኛ ንቅናቄና ፍራ ያስፈልገናል። በሴቶች ላይ የሚደርሰው ኢሰብአዊ ተግባር ነው። ህገ መንግስቱ መብታቸው ይጥሳል፣ መብታቸው ክብራቸው ሁሉም ነገር የሚጥስ ነው። ለዚህን ነገር ሁሉም ህብረተሰብ ግንዛቤ ፈጥሮ የሴት ልጅ ግርዛትን የሚቃወም ህብረተሰብ ለመፍጠር ነው።
በምስራቅ ኢትዮጵያ አካባቢዎች እስከ 99 ከመቶ የሚሆኑ ሴቶች የተገረዙ መሆናቸውን ተናግረው ያልድ መጋብቻና ግርዛትን በሚከተሉት 5 አመታት ለማስቀረት የሚያስችል ፍኖተ ካርታ እየተዘጋጀ መሆኑን ገልጸዋል።
ፍኖተ ካርታም የሚያሳየው ምስ ነው። በተለይ ከፍተኛ ቁጥር ያለባቸው አካባቢዎች ልዩ ትኩረት ያደርጋል ፍኖተ ካርታው ራሱ ማለት ነው። በተለይ ባልተማሩ ሴቶች ነው ይሄንን ቁጥር የሚበዛው። ዝቅተኛ ኑሮ ባለባቸው ሴቶች ነው ይሄንን ድርጊት የሚበዛውና እነሱን የህብረተሰብ ክፍሎች በማስተማር ይሄንን ድርጊት እንድንቀንሰው ነው ዋና ትኩረታችን። ስለዚህ አሁን በሁሉም አካባቢዎች እኩል ማዳለብን ብለን አናስብም። በፍኖተ ካርታውም የተሰራለት ስራና በጀትም ዳይሬክሽንም እንደዛ ነው። ወለተለይ በአፋር፣ ሶማሌ፣ ሀረሬ እንደዚህ ክልሎች የተለየ ትኩረት አድርገን ሰራለን ብለን ነው እያሰብን ያለን።
በዘርፉ ሰፊ ጥናትና ምርምር ያደረገው የኢንተር አፍሪካ ኮሚቴ በሚጠሩ አይኤሲ ዳይሬክተር ዶክተር ሞርሳንዳ ከያተ ኢትዮጵያን ጨምሮ በአፍሪካ 29 ሀገራት የጎጂ ልማዳዊ ድርጊት ተጠቂ ናቸው ብሏል። እነዚህን ሀገራትን በመቶኛ ከፋፍሎ በሶስት ደረጃ አስቀምጧቸዋል። እንደ ዶክተር ሞርሳንዶ ጥናት ከ85% በላይ በስፋት ግርዛት የሚፈጸምባቸው ሀገራት ተብሎ ተዘረዘሩት ጅቡቲ፣ ግብጽ፣ ኤሪትራ፣ ጊኒ፣ ማሊ፣ ሴራሊዮን፣ ሱዳንና ሶማሊያ ሲሆኑ በሁለተኛ ደረጃ ተቀመጡና ከ25 እስከ 85 ከመቶ ሴቶች የሚገረዙባቸው ሀገራት ኢትዮጵያ፣ ቡርኪና ፋሶ፣ ኮት ዲቫርና ሌሎች የምዕራብ አፍሪካ ሀገራት ናቸው ብሏል። የተሻሉ የሚባሉ ነገር ግን ችግሩ አሁንም ያለባቸው በማለት ካሜሩን፣ ጋና፣ ኮንጎ፣ ናይጄሪያና በመካከለኛው አፍሪካ የሚገኙ አንዳንድ ሀገሮች ናቸው ብሏል ዶክተር ሞርሳንዳ በጥናታቸው። በአፍሪካ ከ13000 በላይ ጎጂ ልማዳዊ ድርጊቶች እንዳሉ ጠቅሰው 12000ዎቹ በሴቶች ላይ ብቻ የሚፈጸሙ ናቸው ብሏል። ድርጊቱን ማስቀረት የሚቻለው የሃይማኖት አስተምሮና በቂ የህግ ማዕቀፍ በቅንጅት መስራት ሲችል ብቻ ነው ብሏል። እንደ አውሮፓውያን አቆጣጠር በ2025 ኢትዮጵያን የሴት ልጅ ግርዛት የማይኖርባት ሀገር ለማድረግ ውጥን ተይዞ የተሰራ ቢሆንም የአፈጻጸም ደረጃው ይህንን እቅድ ለማሳካት የሚያስችል ደረጃ ላይ ለመሆኑን ተጨባጭ ሁኔታዎች ያሳያሉ ተብሏል። ከአፋር ክልል ተሳተፉት አቶ መሐመድ አመር የሴት ልጅ ግርዛት ተደግሶ ከሚፈጸምበት ሁኔታ ቀንሶ አሁን በድብቅ ሴቶች እየተገረዙ መሆናቸውን ገልጿል። ግንዛቤ ካለመኖር የተነሳ ከባህልና ከእስልምና ሃይማኖት ጋር ስለሚያያይዙት በገጠር ቀበሌያትና አርብቶ አደሮች አካባቢ በስፋት እንደሚፈጸም አስረድቷል።
ቀንሷል እንላለን፣ ግን በተፈለገበት ደረጃ አልደረሰም። በጣም በአፍሪካ ደረጃ ራሱ በእኛ አካባቢ ነው በጣም ስር የሰደደ ስለነበረ ነው እና የኛ ሚና አስፈላጊ ነው።
አገር አቀፍ የጸረ ሴት ልጅ ግርዛት ንቅናቄ የሴት ልጅ ግርዛትን የማይታገስ ማህበረሰብ ይፈጥራለን በሚል ሐሳብ ከካት 6-7 2011 ዓ.ም ምህረት በአዋሳ ከተማ ተደርጓል። በንቅናቄው ላይም የጎሳ መሪዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና ከሁሉም ክልሎች የተወጣጡ ውሳኔ ሰጪ አካላት ተሳትፈውበታል። በዚህ ንቅናቄ መድረክ ላይም የተገረዙ ሴቶችን ስቃይ በመገንዘብ አባት እናትና ወንድሞቻቸው እንዲታደጓቸው በአጽንኦት ተጠይቋል። በዓለም በየዓመቱ 3 ሚሊዮን ታዳጊ ሴቶች ይገረዛሉ። ከዓለም ሴቶች ደግሞ ከ100 እስከ 140 ሚሊዮን ሴቶች የተገረዙ ናቸው። ለአሜሪካ ድምጽ ራዲዮ ዮናታን ዘብጂዮስ ሐዋሳም።
ዮናታን እናመሰግናለሁ። ወደ ሌላው መደበኛ ቅንብር እናልፋለን። የአስተዳደር ወሰንና የማንነት ጥያቄዎች የዛሬው እሰጣ ገባ ርዕስ ነው። በዚህ ሳምንት መጀመሪያ የአገሪቱ ሕግ ሆኖ የጸደቀውን የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን አዋጅ ጨምሮ በተለይ በአማራና በትግራይ ክልሎች መካከል ከድንበር ጋር ተያይዘው በተነሱትና በስፋትም እያከራከሩ ባሉ ሕግ ነክ ጭብጦች ዙሪያ ትኩረት ያደርጋል የምሽቱ ዘገባ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ባለፈው ቅዳሜ ምጥን ዝግጅታችን የቀረቡት ሁለት የሕግ ምሁራን ለዛሬው ምሽት ክርክርም ተመልሰዋል። እንግዶቹ ራሳቸውን በሚያስተዋውቁበት እንጀምራለን።
አቶ የማነ በትግራይ በክልሉም ሆነ ክልሉም በሚያስተዳድረው ፓርቲ በምክር ቤቱም እንደታየው አብላጫው ተቃውሞች ይሄንን ህገ መንግስታዊ አይደለም፣ ህገ መንግስትን ይጥሳል የሚል መከራከሪያ ነው የቀረበውና እሱም እነኚህን ሐሳቦች እንደሚደግፍ ሰው እንዴት ነው ህገ መንግስትን የሚጥሰው?
ጥሩ ያሉት እዛ በፊት የሰጠሁት ከዚህ በፊት የነበረው አስተርጓጎን በተለያየ ኃይሎች የህገ መንግስት የቡድን መብቶች ላይ ትኩረት ያደርጋል፣ ግለሰቦች ላይ ትኩረት አያደርጉም የተባለበት ምክንያት የማንነት እና ወሰን ጉዳዮች ላይ ከብሔር ብሔረሰቦች አንጻር ከማንነት እና ከቋንቋ አንጻር አወሳሰኖች የክልልም የዞንም ብለን ወደ ስር ያሉት ስለሚሄድ ነበር ቡድን ላይ ትኩረት አድርጓል የሚባለው መከራከያ ነበር። ያ የተባለበትም ህገ መንግስቱ በመዋቅርም በድንጋጌዎችም ላይ በዛ መልኩ ግልጽ በሆነ መልኩ ስላስቀመጠ ይመስለኛል የሚል ነው እንጂ ይሰጣል የደ ሀሳብ ድምዳሜ እየሰጠው እንዳልሆነ እና አቶ በላይ ያሉት አከራካሪ ሆኖ እያለም መሆኑ እውቅና ሰውንም በዛ ያን ግንዛቤ እንዳስገባው እንዲሰት ል አሉላ ለማስገንዘብ ነው።
መልካም።
እንዴት ነው ህገ መንግስቱን የሚጥሰው የሚለውን ጥያቄ ስንመለስ እንዳልኩት ህገ መንግስቱ ህገ መንግስት ሲባል ያው ሰዎች ናቸው የሰሩት፣ ትክክል ላይሆን ይችላል ሊስተካከል የሚችልበት በጊዜው በተፈጠረ ህጉ ሲወጣ ራሱ ያን ህግን ባወጡት በጣም ተስማምቶ ቢያወጡት ራሱ ትውልድ ይቀያየራል፣ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ሁኔታዎች ይቀያየራሉ። ስለዚህ ህገ መንግስትም ሊቀየር የሚችል ጉዳይ እንደሆነ የታወቀ ነው። ቅዱስ መጽሐፍ አይደለም፣ ቅዱስ ቁርአን መጽሐፍ ቅዱስ የምንለው ነገር አለ የሚሻሻል የጀኔሬሽን የትውልዶችን ጥያቄዎችን የመመለስ ያለበት ስለሆነ ለዚህም ህገ መንግስት እያንዳንዱ የትም ሀገር ብንሄድ ማሻሻያ አንቀጾች እንዴት መሻሻል እንዳለበት የሚያስቀምጡት። ስለዚህ ምንድን ነው ታዲያ በዚህ አሁን ባለንበት ግን በዚህ ትውልድ በዚህ እድሜ ምንድን ነው ይህ በቴሌኮሙኒኬሽኑ ህገ መንግስታው የሚያደርጉት የሚለው አንደኛው የመጀመሪያውን ላስቀምጥ። እንዳልኩት የማንነት እና የወሰን ጉዳዮች እንደተመለከተ ይህንን ኮሚሽን እንዲፈታ ወይም ደግሞ አጥንቶ እንደተባለው ለምክረ ሀሳብ ይሁን ለውሳኔ ምክረ ሀሳብ ለሚመለከተው ለፌዴሬሽን ምክር ቤትም ለጠቅላይ ሚኒስትሩም እንዲሁም ለህዝብ ኢትዮጵያ ምክር ቤት እንዲያቀርብ የታሰበው በሁለቱም ጉዳዮች የአወሳሰን የማንነት የድንበር በራሱ የማስተዳደርና ጥያቄዎች ሶስት ጥያቄዎችን እንዲታየት እንዲሰጥ ነው ጥናት አድርጎ ነው። ስለዚህ ይህ እነዚህ ጉዳዮች ከዚህ በፊት መልስ ተሰጥቶባቸው ነበር በህገ መንግስቱ ወይስ አይደለም ነው የሚሆነው ጥያቄዎች። መልሱ የተሰጠበት ሁኔታ ትክክል አልነበረም ሌላ ጉዳይ ነው፣ በዛ ላይ የምንነጋገር እንችላለን። ትክክል አልነበረም ህገ መንግስቱ ያስቀምጠው። ስለዚህ ትክክል በሆነ መልኩ ችግሮችን በሚፈታ መልኩ ዲዛይን መደረግ አለበት ህገ መንግስቱ ካለም ህገ መንግስቱ ያንን ማሻሻል የሚቻልበት ሁኔታ ህገ መንግስት ላይ አንቀጽ 105 ላይ አንቀጽ 1 ላይ አስቀምጧል እንዴት መሻሻል እንዳለበት። ማሻሻል አንቀጽ ይሄ አሁን ያስቀመጥኩት ድንጋጌ። ስለዚህ በዚህ ኮንግረስ ባለበት ላይ ባለበት ማለት ነው የተደረሰው ክሊኒክ ነው። ዲ ኮሚሽኑ የኮሚሽኑ የተሰጠው ሐላፊነት ይዘው ስለዚህ ለኮሚሽኑ የተሰጠው ሐላፊነት የፌዴሬሽን ምክር ቤት ከተሰጠው ፌዴሬሽን ምክር ቤት ደግሞ ከስሩ ይህንን ጉዳዮች እንደምናውቀው የፌዴሬሽን ጉዳይ ብሔረሰቦች ካይሆን እያንዳንዱ የህግ ምሁር ላይሆን ይችላል፣ ታዋቂ ሰው ላይሆን ይችላል፣ በታሪክ ምናም ላይሆን ይችላል። ከስሩ ከህግ ባለሙያዎች ሌሎም እንዳንዱ የህገ መንግስት የህግ ጉዳይ ነው ተብሎ ስለሚታሰብ የህግ ሰዎች ከ11 8 የህግ ሰዎች የሆኑበት ሶስት ሌሎች አባላት ያሉበት ኮሚሽን ተቋቁሟል። የህገ መንግስት አጣሪ ጉባኤ የሚባለው ግን ሀሳብ የውሳኔ ሀሳብ ሊሰጥ ፌዴሬሽን ምክር ቤት ከፈለገ የሚቀበለው ከፈለገ ደግሞ ውድቅ የሚያደርገው ተቋም ተቋቁሟል። ይህንን እያለ ኦኬ ሌላ ተቋም ለማቋቋም አስፈለገ ነው። የሰራኋቸው ጥናታዊ ስራዎችም ባሳተምኳቸው የፌዴሬሽን ምክር ቤቱ ስራዎችን በአግባቡ እየሰራ እንዳልነበረ ይሄ ጥያቄ ሊቀርብ ጉዳይ አይደለም ወይ? ግልጽ ነው። እንደውም የግለሰቦች መብቶችን በተመለከተ በደመስ የተቀመጡት ከመተርጉም አንጻር በጣም የባሰ ድክመት የነበረበት ነው። ከግሩፕ ወይ ከቡድን መብቶች የተባለ እስከ ቅርብ ጊዜ ከአራት ዓመት በፊት ያለው የግለሰቦች መብቶች የግለሰብ መብት አስከብሮ መንግስትን የወቀሰበት የመንግስት አዋጅን ውድቅ ያደረገበት የህገ መንግስት ህገ መንግስት መብት የግለሰብ ይጥሳል ያለበት ምክንያት ላናገኝ እንችላለን። ከሶስት ዓመት ከአራት ዓመት ወይም አምስት በፊት ብንሄድ ማለት ነው። አንድ ሶስት አራት ወር ቢያገኝ የቡድን መብቶች ናቸው ሰርቶ ቢባል ስለዚህ ድክመት እንዳለን። ስለዚህ ሁለት ነገሮች ነው። ፌዴሬሽን ምክር ቤት ይህን ኃላፊነት የተሰጠው ስልጣኑ በአግባቡ ኃላፊነት ይሰጣል አቶ የተወጣ አልነበረም። ስለዚህ እንዲወጣ የነበረው አሰራር እንግዲህ ግልጽ ነው። የዲሞክራሲ ችግር፣ ነፃነት ችግር፣ የምናምን ችግር ስንል ፌዴሬሽን ምክር ቤቱ የዚህ ችግር ሰለባ መሆኑ አይቀርም። እሱን አስወግዶ ተቋማ አሰራሩ ስትራክቸራዊ ተጠናክሮ እንዲሄድ ማድረግ አንድ ጉዳይ ነው የሚሆን። ኦኬ። ስለዚህ ፌዴሬሽን ምክር ቤቱ የብሔር ብሔረሰቦች ተወካይ የኃላፊነት ሰጠኝ። ነገር ግን እሱ ሸንቱ ብቁና አግባብ ባለ መልኩ እንዲመልስ የሚያስችል መልኩ ማደራጀት ሁለተኛው ነገር ነው። መሰጠት አልነበረበትም ከተባለ ደግሞ የተቋም በአዋጅ የተቋቋመ ህገ መንግስት እንዲቋቋመ ሲሆን ህገ መንግስቱን በማሻሻል ሌላ ተቋምን ማቋቋም ይቻላል። ችግር አለ ከተባለ እኔ አሁን ፌዴሬሽን ምክር ቤት አግሮች የተሰጠው ህገ መንግስት ኃላፊነት በአግባቡ በሚጠበቀው መልክ እየተወጣ ነው ለማለት አልደፍርም።
መልካም ነው። ያለ ሌላ ተጨማሪ ጥያቄ አቶ በላይ በቀጥታ አቶ የማነ ባቀረቧቸው ሀሳቦች ላይ የእርስዎን መከራከሪያዎች ያቅርቡ።
የአቶ የማነን ሀሳብ እንደጠበቅኩት አንደኛውና ትልቁ መከራከሪያ ለእንደዚህ አይነት ጉዳዮች እልባት ሊሰጥ የሚችል ህገ መንግስታዊ ተቋም አለ፣ እሱም የህዝብ የፌዴሬሽን ምክር ቤትና እሱን ሊያግዝ ወይም ደግሞ የምክር ሀሳብ ሊያቀርብለት የሚችለው የህገ መንግስት ተቋሚ ጉባኤ አለ ነው መከራከሪያቸው። ይሄ ባለበት ፓሪ ኮሚሽን ማቋቋም አያስፈልግም ወይም ደግሞ ህገ መንግስታዊ አይደለም የሚል ይመስለኛል። በዚያ እኔ መከራከሪያ እሳቸውም መጀመሪያ እንደ መንደርደር ያልስለታል። ከምንም በላይ ይሄ ኮሚሽን የተቋቋመው ምክር ለመደገፍ ነው። ደግሞ ምክር ሀሳቡን የሚደግፈው ለማን ነው ስንል ለራሱ ለህዝብ ለፌዴሬሽን ምክር ቤቱ ነው። አክቹዋሊ የፌዴሬሽን ምክር ቤቱ በክልሎች መካከል አለመግባባት ሲኖር መፍትሄ እንደሚያፈላልግ በአንቀጽ 12 ንዑስ 6 ላይ ተቀመ መፍትሄ ያፈላልጋል ነው። መፍትሄ ማፈላለጊያ መንገዶች ብዙ ሊሆኑ ይችላሉ። አንደኛው የመሰሉን ተቋም ማቋቋም ነው። ምናልባትም ደግሞ መሰል ጥናቶች ማድረግ ሊሆን ይችላል የሚሆነው። ስለዚህ ይሄ የፌዴሬሽን ምክር ቤት የተሰጠው ስልጣን የመወሰን ስልጣን ነው። በህገ መንግስት ላይ የመወሰን ስልጣኑ እስካሁንም ድረስ ለማንም አልተሰጠም፣ አልተገፈፍም፣ እንደተቀመጠ እንደተጠበቀ ነው። ትልቁ ነገር አሁን በዚህ ተቋም አስፈላጊነት የተወሰነው ልክ ጥናቶችን ማድረግና የበለጸገ ሀሳብን ለሁለቱም እንደሞ ሊያደርግ የሚችል ተቋም ሲቋቋም ምናልባት ሊነሱ የሚችሉ ክርክሮች ህገ መንግስታዊ አይደለም ከሚል ይልቅ ምናልባት ይህንን በማቋቋማችን እናወጣው ውጭ ልንከፍል የምንችለው ቆስ ካለ እሱን በመከራከሪያ ሊነሳ ይችላል። ከዚያ ውጭ ግን አሁን አቶ ይናለን በተጨባጭ እንዳስቀመጡ የፌዴሬሽን ምክር ቤቱ ስልጣን ነገሮች በጥናት የሚሆን በሌላ መንገድ ተናይቶ ሲመጡበት የውሳኔ ሀሳብ መስጠት አንደኛውና ትልቅ ነገሩ የህገ መንግስት አጣሪ ጉባኤው በሚያቀርብለት የሪኮሜንዴሽን ወይም ደግሞ ምክር ሀሳብ መሰረት ጥያቄዎቹ ከግለሰብ ምንጩ
አቶ የማነ ካሳ በመቀሌ ዩኒቨርሲቲ ህግ መምህር፣ አቶ በላይ አድማሱ በባህር ዳር ዩኒቨርሲቲ ህግ መምህር፣ ሁለቱንም እንግዶች እናመሰግናለን። አድማጮች፣ ዝግጅታችን እዚህ ላይ አበቃ። አሁን
የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።